መጽሐፈ ኩፋሌ ምዕራፍ 23 ይህ ወር በባተ በ15ኛው ቀን ከላሞች ወገን 14 ገች፣ 28 የበግ ሙክት፣ 49 በግ፣ 96 የበግ ጠቦት፣ 29 የፍየል ጠቦት አቀረበ። በእግዚአብሔር ፊት በጎ መዓዛ አድርጎ ሊቀበለው የሚያሸቱትን የተወደደ ቁርባንንም ወደ መሠዊያው አገባ። አስራት ያወጣ ዘንድ ከተሳለው ስለት ከመሥዋዕታቸው ጋር ያቀረበው መባ ይህ ነው። ፍልቅ አድርገው የሚያፈሱትም ከዚህ ጋር አንድ ነው። እሳት በበላው ጊዜ በእሳቱ ላይ ነጭ ዕጣንን ያጥን ነበር። ደህንነት ለሚደረግበት መሥዋዕትም 4 ገች፣ 4 የበግ ሙክት፣ 4 በግ፣ 4 የፍየል ሙክት ዓመት የሆናቸውን 2 የበግ ጠቦቶች፣ 2 የፍየል ጠቦቶችን ያቀርብ ነበር። በነጋ ቁጥር 7 ቀን እንዲህ ያደርግ ነበር። ከቤተሰቦቹና ከልጆቹ ሁሉ ጋር ደስ ብሎት 7 ቀን በዚያ ይበላ ነበር። ከጽኑ መከራ ሁሉ ያዳነውን የለመነውንም የሰጠውን እግዚአብሔርን ፈጽሞ ያመሰግነው ነበር። ንጹሕ የሆነውን ከብት ሁሉ ንጹሕ ያልሆነውንም አስራት አወጣ፣ ስቡንም አሸተተ። መሥዋዕት የማይገባውን ከብት ለልጁ ለሌዊ ሰጠው፣ የሰውንም ወገን ሁሉ ሰጠው። ሌዊም ከአስር ወንድሞቹ ተለይቶ በአባቱ በያዕቆብ ፊት በቤቴል አገለገለ፣ በዚያ አገልጋይ ሆኖ ኖረ። ያዕቆብም ስዕለቱን ሰጠው። ዳግመኛ ለእግዚአብሔር እንደዚሁ አስራትን ሰጠ። ይህንንም ለየው የተለየ ሆነ። ስለዚህ ነገር አስራት ለማውጣት ከዓመት እስከ ዓመት ስሙ ይጠራበት ዘንድ በተመረጠ በከበረ ቦታ ዳግመኛ በእግዚአብሔር ፊት ለመብላት ሥርዓት ሆኖ በሰማይ ጽላት ተወስኗል። ለዚህም ሕግ ለዘላለሙ የተወሰነ ዘመን የለውም። ይኸውም ሥርዓት ከዓመት እስከ ዓመት ሊያደርጉት ዳግመኛ በእግዚአብሔር ፊት በተመረጠ ቦታ ሊበሉት በሰማይ ጽላት የተጻፈ ነው። የዓመቱ አዝመራ እስከሚደርስበት ወራት ድረስ ዘሩ እስከ ዓመት ድረስ ይበላልና ከዚህ ዓመት ለሚመጣው ዓመት ከእርሱ ማትረፍ የለም። ወይንም ወይን እስከሚደርስበት ወራት፣ ዘይትም ዘይት እስከሚደርስበት ወራት ይበላልና ማትረፍ የለም። ከእርሱም የሚተርፈው ሁሉ የደለበው የረከሰ ይሁን፣ የረከሰ ሆኗልና በእሳት ይቃጠል። እንደዚሁ በከበረበት ሆነው አንድነት ይብሉት፣ አያድልጉት። የበጉና የላሙ አስራት ሁሉ ለእግዚአብሔር የተለየ ነው። ስለ አስራቱ የሚሆነው እንደዚሁ በሰማይ ጽላት ተወስኗልና ተጽፏልምና ካህናቱ ከዓመት እስከ ዓመት በፊቱ የሚበሉት ይሁን። በሁለተኛይቱ ሌሊት ይህ ወር በባተ በ22ኛው ቀን ያዕቆብ ያንን ቦታ ይሠራ ዘንድ ቅጥሩንም ሰርቶ ይለየው ዘንድ ለእርሱ እስከ ዘላለሙ ድረስ የከበረ ያደርገው ዘንድ ከእርሱም በኋላ ለልጆቹ እስከ ዘላለም ድረስ የከበረ ያደርገው ዘንድ መከረ። እግዚአብሔርም ሌሊት ተነጋገረው፣ አከበረው። ስምህ እስራኤል ይባል እንጂ ያዕቆብ ብቻ አይባል አለው። ዳግመኛም ምድርንና ሰማይን የፈጠርሁ አምላክህ እግዚአብሔር እኔ ነኝ፣ አከብርሃለሁ፣ ፈጽሜ እጅግ አበዛሃለሁ። ነገሥታቱ ከአንተ ይወለዳሉ፣ አራቱንም ማዕዘን ይገዛሉ። የአዳም ልጅ የረገጠውን ቦታ ሁሉ ይገዛሉ። ከሰማይ በታች ያለ አገርን ሁሉ ለልጆችህ እሰጣለሁ፣ እንደወደዱ አሕዛብን ሁሉ ይገዛሉ። ከዚህ በኋላ አገሪቱን ሁሉ እጅ ያደርጋሉ፣ ለዘላለም ይወርሷታል አለው። ከእርሱ ጋር ተነጋግሮ ከጨረሰ በኋላ ከእርሱ ዘንድ ወጣ። ወደ ሰማይ እስኪወጣ ድረስ ያዕቆብም ያይ ነበር። ሌሊት በራእይ ባየ ጊዜ እነሆ መልአክ ከሰማይ ሲወርድ አየ። 7 ብራናዎች በእጁ አሉ፣ ለያዕቆብ ሰጠው። ያዕቆብም አነበባቸው። በዓለሙ ሁሉ ለልጆቹና ለእርሱ የሚሆን በውስጣቸው የተጻፈውን ሁሉ አነበበ። በብራና የተጻፈውን ሁሉ አሳየው። ይህን ቦታ አትስራ፣ የዘላለም መቅደስንም አታድርገው፣ ይህ ቦታ ቤተ እግዚአብሔር የሚሰራበት አይደለምና በዚህ ቦታ አትደር። ወደ አባትህ ወደ አብርሃም ቤት ሂድ፣ አባትህ እስከሚሞትባት ቀን ድረስ በዚያ በአባትህ በይስሐቅ ቤት ኑር። በግብጽ ሳለህ በደስታ ትሞታለህና በዚች አገር ከአባቶች ከአብርሃምና ከይስሐቅም ጋር በአባቶች መቃብር በክብር ትቀበራለህና አይዞህ አትፍራ። እንዳየኸው እንዳነበብኸው እንደዚሁ ይደረጋልና አንተም ያየኸውን ያነበብኸውን ሁሉ ጻፍ አለው። ያዕቆብም አቤቱ ሁሉን እንዳነበብሁ እንዳየሁ እንዴት አስባለሁ አለ። ጌታም እኔ ሁሉን አሳስብሃለሁ አለው። ከእርሱ ዘንድ ወጣ። ያዕቆብም ከእንቅልፉ ተቀሰቀሰ፣ ያነበበውንና ያየውን ሁሉ አሰበ፣ ያየውንና ያነበበውን ነገር ሁሉ ጻፈ። ዳግመኛ በዚያ አንድ ቀን በዓል አደረገ። በቀደሙት ዕለታት እንደሚሰዋው ሁሉ አድርጎ ሰዋበት። ያቺ ቀን ተጨምራለችና ስሟን ተውሳክ አላት። የቀደሙትንም ቀኖች በዓል ከእነርሱ በዓል ትሆን ዘንድ እርሱ እንዲህ ይታይ ነበር። ይህም በሰማይ ጽላት ተጽፏል። ስለዚህም ነገር በዓል ያደርጋት ዘንድ በዓል በሚደረግባቸው በሰባቱ ቀኖች ላይ እርሷን ይጨምር ዘንድ ስለዚህ ነገር ተገለጠለት። በዓመት እንደሚመላለሱ ቀኖች ቁጥር በተርላ በደስታ መስዋዕት የሚሰዋባት በዓል የሚደረግባት ቀናትና ስሟ ተውሳክ ተባለ። ይሆር በባተ በ23 ቀን በዚያ ሌሊት የርብቃም ሞግዚቷ ዲቦራ ሞተች። ከመንደሩ በታች በወንዝ ዳር ባለ ግራር ስር ቀበሯት። የዚያንም ወንዝ ስም ዲቦራ የተቀበረችበት ወንዝ አለው። ግራሩንም የዲቦራ ልቅሶ የተለቀሰበት ግራር አለው። ርብቃም ተመልሳ ወደ አባቱ ወደ ይስሐቅ ቤት ሄደች። ያዕቆብም አባቱ እንደሚወደው አድርጋ ለአባቱ ምግብ ታዘጋጅ ዘንድ የፍየሎችን ሙክቶችና የበጎችንም ሙክቶች በጎችንም በእጇ ላከ። ክብራታን ወደምትባል አገር እስኪቀርብ ድረስ ከእናቱ በኋላ ሄደ። በዚያም አደረ። ራሄልም ሌሊት ወለደች። በወለደችው ጊዜ ተጨንቃ ነበርና ስሙን መከራ የተቀበልሁበት ልጅ አለችው። አባቱ ግን ስሙን ብንያም አለው። በዚህ ኢዮቤልዩ በስድስተኛው ሱባኤ በአንደኛው ዓመት ስምንተኛው ወር በባተ በአስረኛው ቀን ራሄል ሞተች። ኤፍራታ በምትባል አገር ተቀበረች። ይችውም ቤተልሔም ናት። ያዕቆብም በጎዳና ዳር ባለ በራሄል መቃብር ላይ ሐውልትን አቆመ። ያዕቆብም ሄዶ በመግደላ ዲራኤፍ ግራ ወደ አባቱ ወደ ይስሐቅ ሄደ። በአስረኛው ወር መባቻ ሮቤል የአባቱ ዕቁባት የምትሆን የራሄልን አገልጋይ ባላንን ተሰውራ በውሃ ስትታጠብ አየ፣ ወደዳትም። በሌሊት ተሰውሮ ሌሊት ወደ ባላን ቤት ገባ። በቤቷ ብቻዋን በአልጋዋ ላይ ተኝታ አገኛት። ከእርሷ ጋር ተኛ። በነቃችም ጊዜ እነሆ ሮቤል ከእርሷ ጋር በመኝታዋ ተኝቶ አየች። እጇን ዘርግታ ያዘችው፣ ጮኸች። ሮቤል እንደሆነም አወቀች። ከእርሱ የተነሳ አፈረች። እርሱም ሸሸ። በዚህ ነገር ፈጽማ ታዝን ነበር። ለማን ሰው አልተናገረችም። ያዕቆብም መጥቶ በፈለጋት ጊዜ ሮቤል ስላሳደፈኝ ሌሊትም ስለደረሰብኝ ከአንተ ተለይቻለሁና ለአንተ የምገባ አይደለሁም። እኔ ግን ተኝቼ ነበር፣ እጄን እስክዘረጋ ድረስ አላወቅሁትም። እርሱ ደርሶብኛል አለችው። በባላን ደርሷልና የአባቱንም ኀፍረት ገልጧልና ያዕቆብ በሮቤል ፈጽሞ ተቆጣ። ሮቤል አሳድፏታልና ከዚያ በኋላ ያዕቆብ አልደረሰባትም። የአባቱን አፍረት የገለጠ ሰው ሁሉ ነገሩ እጅግ ክፉ ነውና በእግዚአብሔርም ፊት የተናቀ ነውና ስለዚህ ነገር ሰው ከአባቱ ሚስት እንዳይደርስ የአባቱንም አፍረት እንዳይገልጥ በሰማይ ጽላት ተጽፏል። የማይገባ ሥራ ሰርቷልና ሞትን ይሙት። ከአባቱ ሚስት የሚደርስ ሰው ጎስቋላ ነው፣ ሴትም ብትሆን ጎስቋላ ናት። በዚህ ዓለም ኃጢአት ሰርተዋልና እርሱም እርሷም ይሞቱ። በአምላካችን ፊት ለአገዛዝ በመረጠው ወገን መካከል የተጠላ ይሁን። ከአባቱ ሚስት የሚደርስ ሰው የአባቱን አፍረት ገልጧልና የተረገመ ይሆን ዘንድ ዳግመኛ ተጽፏል። የእግዚአብሔር ወዳጆች ሁሉ የተረገመ ይሁን፣ የተረገመ ይሁን አሉ። ሙሴ አንተም የእስራኤልን ልጆች እዘዛቸው፣ ለሞት የሚያበቃ ፍርድ ነውና የማይገባ ነውና ይህን ነገር ይጠብቁ። ይህን ክፉ ሥራ ለሠራ ሰው ለኃጢአቱ ለዘላለም ስሬት የለውም። በእስራኤል መካከል ይህን ሥራ የሚሠራ ሰው ሁሉ የተናቀ የተጠላ ስለሆነ በዚህ ዓለም አንድ ቀን ስንኳ መዋል አይገባውምና በአምላካችን ወገኖች መካከል በድንጋይ ተወግሮ ይሙት እንጂ ለኃጢአቱ ስሬት የለውም። በአባቱ ሚስት ደርሷልና ለሮቤል ድህነት ስሬት ይገባዋል አይበሉ። እርሷም ባሏ አባቷ ያዕቆብ በሕይወት ሳለ እስከዚያ ቀን ድረስ ሥርዓቱ፣ ቅጣቱ፣ ሕጉ በጊዜው ጊዜ እንደሚደረገው ሕግ አልተፈጸመምና ስሬት ይገባታል አይበሉ። በልጅ ልጅ ዘመንም ለዘላለም ጸንቶ የሚኖር ሕግ ይህ ነው። ለዚህም ሕግ የዘመን ፍጻሜ የለውም። በሕዝቡ መካከል ሁለቱ ሁሉ አንድነት ይጠፉ ዘንድ ይችን ኃጢአት በሰሩባት ቀን ይገድሏቸው ዘንድ ነው እንጂ ለኃጢአታቸው ምንም ስሬት የለውም። ሙሴ አንተም ለእስራኤል ጻፍላቸው ይጠብቋትም አንተም ለእስራኤል ጻፍላቸው ይጠብቋትም። እንደዚህ ያለ ሥራም አይስሩ። ለሞት የሚያበቃ በደልንም አይበድሉ። ሴት አይቶ የማያዳላ መማለጃን የማይቀበል እርሱ አምላካችን እግዚአብሔር እውነተኛ ዳኛ ነውና ይሰሙ ዘንድ ይጠብቁ ዘንድ ከእነርሱም ይለዩ ዘንድ የተጠላ የሚያጸይፍ የተናቀ የተነቀፈ ነውና ከዚህ ዓለም ፈጽመው እንዳይጠፉ በዚህ ዓለም በፈጣሪያችን ፊት ይህችን ኃጢአት ለሚሰሯት ሰዎች ሁሉ ይህንን የሥርዓቱን ነገር ንገራቸው። እስራኤል ለእግዚአብሔር የተለየ ወገን ነውና ለፈጣሪውም ማደሪያ ነውና ለክህነት ለመንግሥት የሚገባ ወገን ነውና በዚህ ዓለም ከሚሰሩት ከዝሙት የሚበልጥ ኃጢአት በዚህ ዓለም ከሚሰሩት ከዝሙት የሚበልጥ ኃጢአት የለም። በንጹሕ ወገን መካከል እንዲህ ያለ ኃጢአት ሊሰራ አይገባም። በዚህ በስድስተኛው ሱባኤ በሰባተኛው ዓመት ያዕቆብ ይሄድ ነበር፣ ልጆቹም ይሄዱ ነበር። በአባቱ በይስሐቅና በእናቱ በርብቃ አቅራቢያ በአብርሃም ቤት አደሩ። ያዕቆብም ልጆች ስማቸው ይህ ነው። መጀመሪያው ሮቤል ይባላል። ሁለተኛው ስምዖን ይባላል። ሦስተኛው ሌዊ ይባላል። አራተኛው ይሁዳ ይባላል። አምስተኛው ይሳኮር ይባላል። ስድስተኛው ዛብሎን ይባላል። እነዚህ የልያ ልጆች ናቸው። የራሔል ልጆች ብንያምና ዮሴፍ ናቸው። የባላንም ልጆች ንፍታሌምና ዳን ናቸው። የዘለፋም ልጆች አሴርና ጋድ ናቸው። ልያ ለያዕቆብ የወለደቻት ሴት ልጅ ዲና ብቻ ናት። ሄደውም ለያዕቆብና ለርብቃ ሰገዱ። ባዩአቸውም ጊዜ ልጆቹን ሁሉና ያዕቆብን መረቋቸው። የትንሹ ልጁን የያዕቆብን ልጆች አይቷልና ይስሐቅ ፈጽሞ ደስ ብሎት መረቃቸው።